ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። ከምስራቃዊ የአማራ ክልል የተነሱ ተሳፋሪዎች ወደ አዲስ አበባ ለመግባት እንግልት እየደረሰብን ነው አሉ።
ተሳፋሪ ብር የሌለው ሰው አለ፣ የተዋጣ ብርም አለ። ማመላክ ነው የምልኸው። ወደ 8 ሰዎች ሁነና በሌላ መኪና ደብረ ብርሃን ገባ። መጨረሻ ላይ ማታ መኪናውን ግን ምንም አንሰድህም ብለው እንዲህ እናደርጋለን ሲሉትኝ ደብረ ብርሃን አምጥተው መኪናው ላይ አደሩ። ወዲያው ማታ የሚገርም
ከተሳፋሪዎቹ የአንዱን ድምፅ ነበር የሰማችሁት።
አዲስ አበባ ላይ በጣም የተቀናጀ ጥቃቶችን ለመፈጸም ብዙ ጥረቶች ሲደረጉ እንደነበረ ይሄ መረጃ የደህንነት አካላት ጋር በመድረሱ ምክንያት ወደ አዲስ አበባ የሚደረጉ ማናቸውም እንቅስቃሴዎች ላይ ጥብቅ ፍተሻዎች ሲደረጉ ቆይተዋል።
እኚህኛው ደግሞ የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታዋ ሰላማዊት ካሳን የሰማችሁት። ዝርዝሩን በዕለቱ አብይ ርዕስ ይዘናል። ሰኞ ነሐሴ 2 2014 ዓ.ም ጤና አስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮች ተመልካቾቻችን፣ አስተናጋጃችሁ አሉላ ከበደ ነኝ። የዕለቱ ዜና አቅራቢ ደረጀ ደስታ፣ አቀናባሪዋ ብርሃን ኃይሉ፣ የቴክኒክ መሐንዲሱ ፓትሪክ ዲያ ናቸው። ከተቀሩ ባልደረቦቻችንና ዘጋቢዎቻችን ጋር እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። አሁን የሰዓቱን የዓለም ዜና።
ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። በኢትዮጵያ ዓለም አቀፉ የቀይ መስቀል ማህበር ትግራይ ውስጥ በግጭት የተጎዱ አርሶ አደሮችን ምርታማነት ለማሳደግ ኤንፒኤስ እና ዩሪያ የተባሉ የማዳበሪያ አይነቶችን ለ20 ሺህ አባወራዎች ወይም 120 ሺህ ለሚደርሱ ግለሰቦች ማዳረሱን ዛሬ ማህበሩ ባወጣው የትዊት መልእክት አስታውቋል። ማዳበሪያዎቹ የተከፋፈሉት ማህበሩ ባለፈው ሰኔ በምስራቅ፣ በደቡብ ምስራቅና ደቡባዊ ትግራይ ዞኖች ያሰራጨውን የምርጥ ዘር ተከትሎ መሆኑን ቀይ መስቀል አመልክተዋል። የቻድ ወታደራዊ መንግስትና አማጽያን ከብሔራዊ እርቁ በፊት የተኩስ አቁም ለማድረግ ተፈራረሙ። ቻድ ውስጥ በመዋጋት ላይ የሚገኙት የቻድ ወታደራዊ መንግስትና የተወሰኑት አማጽያን ቡድኖች ነሐሴ 14 2014 ዓ.ም በአገሪቱ መዲና ኒጃሚና ላይ ከሚያደርጉት ብሔራዊ እርቅ በፊት ኳታር ላይ ዛሬ የስምምነት ቃል ተፈራርመዋል። በስምምነቱ መሰረት መንግስት በአጎራባች አገር በሚገኙ አማጽያን ላይ ወታደራዊም ሆነ የፖሊስ ዘመቻዎችን እንደማያደርግ ቃለ መግባቱ ሲገለጽ፣ አማጽያኑም የተኩስ አቁም ለማድረግ መስማማታቸው ተመልክተዋል። ይሁን እንጂ በቻድ የለውጥና የስምምነት ግንባር እያለ ራሱን የሚጠራው ትልቁ የአማጽያን ቡድን በስምምነቱ ቃል ባለመስማማቱ በኳታር ዋና ከተማ ዶሃ ላይ በተካሄደው ፊርማ አለመካተቱ ተነግሯል። ፍልስጤም ውስጥ በእስራኤልና በእስላማዊ ጂሃድ ታጣቂዎች መካከል ብዙም ጠንካራ አለመሆኑ የተነገረለት የተኩስ አቁም ስምምነት መካሄዱ ተነገረ። በግብፅ አደራዳሪነት ዛሬ ማለዳ መቀጠሉ የተነገረው ድርድር ተስፋ ማሳደሩን ሮይተርስ ዘግበዋል። በአገሬው አቆጣጠር እሁድ ከሰዓት በኋላ 5:30 ላይ የተጀመረው ድርድር ሁለቱም ወገኖች ተኩስ ለማቆም መስማማታቸውን ስማቸው እንዳይገለጽ የፈለጉ የግብፅ የደህንነት ባለስልጣን ለአሶሺየትድ ፕሬስ መግለጻቸው ተዘግበዋል። የተኩስ አቁሙ ንግግሩ በትንሹ 15 ህጻናትን ጨምሮ ቢያንስ 44 ፍልስጤማውያን የሞቱበትን የአሁኑን ከባድ ግጭት ሊያቆመው እንደሚችል ተስፋ ማሳደሩን ተመልክተዋል። የአሁኑ ግጭት ባለፈው ዓመት 11 ቀን ከፈጀውና የፍልስጤምና የባህር ዳርቻ ግዛት ካወደመው አስከፊ ጦርነት ወዲህ የተካሄደ መሆኑ ተነግረዋል። ግጭቱ የተቀሰቀሰው እስራኤል አንድ የጂሃድ ባለስልጣንን በቁጥጥር ስር በማዋሏና የ17 ዓመት ፍልስጤማዊ በመገደሉ እንደነበር ተገልጿል። በተያያዘ ዜና ቻይና፣ ፈረንሳይ፣ አየርላንድ፣ ኖርዌይና የተባበሩት አረብ ኤምሬት የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በጋዛው ጉዳይ ላይ ለመነጋገር ዝግ ስብሰባ እንዲደረግ መጠየቃቸው በዘገባው ተመልክተዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በአፍሪካ ለሚያደርጉት ጉዞ ደቡብ አፍሪካ ገብተዋል። በቆይታቸው ከደቡብ አፍሪካ የውጭ ጉዳይ ሚኒስትር ናሊዲ ፓንደር ጋር የአየር ንብረት ለውጥ፣ የንግድ፣ የጤናና የምግብ ደህንነትን ጨምሮ ከሰሃራ በታች ላሉ የአፍሪካ አገሮች በአዲሱ የዩናይትድ ስቴትስ ፖሊሲ ዙሪያ ይነጋገራሉ ተብሏል። በቆይታቸውም በደቡብ አፍሪካ የጸረ አፓርታይድ ትግል ወቅት የነበሩ ቁልፍ ክንዋኔዎችን የሚያወሳውን ሙዚየም መጎብኘታቸው ተመልክተዋል። ዝርዝር ዘገባው በምሽቱ የዜና ትንታኔ ክፍለ ጊዜ ይቀርባል። ቻይና በታይዋን ባህርና ሰማይ ዙሪያ የምታደርገውን ወታደራዊ ልምምድ ዛሬ ሰኞም ቀጥሎ መዋሉን የቻይና መከላከያ ሚኒስቴር አስታውቋል። የቻይና ህዝብ ነጻ አውጪ ሰራዊት የምስራቅ ወታደራዊ ትርኢት አዛዥ ዌቤቦ በተሰኘው ማህበራዊ መድረክ ባወጡት መግለጫ የጸረ ባህር ሰርጓጅ ጥቃትና የባህር ላይ ወረራ ልምምዶች እንደሚካሄዱ አስታውቀዋል። እስከ ትናንት እሁድ ድረስ ለአራት ቀናት ይቆያል የተባለው ጠንካራው ወታደራዊ ልምምድ ዛሬም መቀጠሉ የተመለከተ ሲሆን ቃል አቀባዩ እስከ መቼ ሊቀጥል እንደሚችል አላመለከቱም። የዩናይትድ ስቴትስ አፈጉባኤ ናንሲ ፖሎሲ ታይዋንን ከጎበኙ ወዲህ ቻይና ያልተለመዱ የባህርና የአየር ኃይል ልምምዶችን በታይዋን ዙሪያ ስታካሂድ መቆየቷ ተገልጿል። የቻይና መከላከያ ሚኒስትር ቃል አቀባይ ዊኪያን በድረገጽ ላይ ባሰፈሩት ጽሑፍ አሁን በታይዋን የባህር መተላለፊያ ያለው ውጥረት በጠቅላላ የተፈጠረው በዩናይትድ ስቴትስ በራሷ አነሳሽነት በመሆኑ በዩናይትድ ስቴትስ በኩል ያለው ወገን ሙሉ ኃላፊነቱን የሚያስከትለውን አደገኛ መዘዝ መሸከም አለበት ብለዋል። ልምምዱ የታይዋን አየር ክልል ያቋረጠውን የባሊስቲክ ሚሳይል ጨምሮ የጦር መርከቦች፣ ተዋጊ ጀቶች፣ ድሮኖች እና የመሳሰሉት የጦር መሳሪያዎች በደሴቲቱ አካባቢ በተደረገው ልምምድ መሳተፋቸው ተነግሯል። ትናንት እሁድ ከቻይናና ታይዋን የተውጣጡት ወደ 10 የሚጠጉ የጦር መርከቦች ከተፈቀደው መደበኛው የባህር ክልል መስመር ውጭ በጣም በተቀራረበ ርቀት ሲተላለፉ እንደነበር ለጉዳዩና ለደህንነት እቅድ ቅርበት ያላቸው ሰው ተናግረዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥ ዓለም አቀፍ ተቆጣጣሪዎች የዛፖርዚያን የኒውክሌር ማብለያ ተቋም እንዲፈትሹ ፈቃድ እንዲሰጣቸው ጠየቁ። የዋና ጸሐፊው ጥያቄ የመጣው ሩሲያና ዩክሬን በቅርቡ በፋብሪካው ላይ ለተሰነዘረው የከባድ መሳሪያ ጥቃት እርስ በርስ መወነጃጀል ከጀመሩ ወዲህ መሆኑ ተመልክቷል። ጉተሬዥ በኒውክሌር ተቋም ላይ የሚካሄደው ማናቸውም ጥቃት ራስን ማጥፋት ነው ሲሉ በጃፓን ለሪፖርተሮች በሰጡት ጋዜጣዊ መግለጫ ላይ ተናግረዋል። ሞስኮ የኒውክሌር ብር እያካሄደች ነው የምትለዋ ዩክሬን በአውሮፓ ትልቁ በሆነው የኒኩለር ኃይል ተቋም ላይ የቦምብ ጥቃት አድርሳለች ስትል ትናንት እሁድ ሩሲያን በድጋሚ ከሳለች። ሩሲያ የምታካሄደው የኒኩለር ሽብር የዓለም አቀፉን ማህበረሰብ ጠንካራ ምላሽ ይፈልጋል ሲሉ ትዊት ያደረጉት የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ በሩሲያ የኒኩለር ኢንዱስትሪና የኒኩለር ነዳጅ ላይ ማዕቀብ መጣል ያስፈልጋል ብለዋል። በሩሲያ ቁጥጥር ስር ባለ የዩክሬን ግዛት ውስጥ የሚገኘው የኒኩለር ተቋም ባለፈው አርብ ጥቃት የደረሰበት መሆኑ ተነግሯል። ሞስኮ ጥቃቱን ያደረሰችው ዩክሬን ስትል ከሳለች። ጃፓን ለረጅም ጊዜ ታቅባ ከቆየችበት የወታደራዊ ኃይል ግንባታ እገዳ በመውጣት የመከላከያ ወጪዋን እንደምታሳድግ አስታወቀች። ጃፓን ከአስርት ዓመታት በኋላ ከዚህ ውሳኔ የደረሰችው ከቻይና በኩል በተሰነዘረባት ስጋት ሳቢያ መሆኑን አስታውቃለች። የሁለተኛውን የዓለም ጦርነት ወደ ፍጻሜ ያመጣውና ከ200,000 ጃፓናውያን በላይ የሞቱበትን የሂሮሺማና ናጋሳኪው የኒኩለር ቦምብ ጥቃት የተፈጸመበትን ዕለት በዚህ ወር ማክበሯም ተመልክቷል። ይሁን እንጂ ምንም እንኳ የጃፓን ጠቅላይ ሚኒስትር ለዓለም ሰላም የሚሰሩ መሆኑን ቢገልጹም እንደ አውሮፓ አቆጣጠር በ1945 ጃፓን ከተሸነፈችበት ጦርነት ወዲህ የመከላከያ ወጪዋን በከፍተኛ ደረጃ እንደምታሳድግ አስታውቀዋል። በቅርቡ ታይዋንን በጎበኙት የዩናይትድ ስቴትስ አፈ ጉባኤ የተበሳጨችው ቻይና ባለፈው ሳምንት በታይዋን ዙሪያ የጦር ልምምድ በማድረግ በርካታ ሚሳይሎችን መተኮሷ ተዘግበዋል። አንዳንዶቹ ሚሳይሎች በጃፓን ልዩ የኢኮኖሚ ዞን ተብለው በተከለሉ የባህር ክልሎች ማረፋቸውን የቻይና ወታደራዊ እንቅስቃሴ ያሰጋት ጃፓን አስታውቃለች። እንደ አውሮፓ አቆጣጠር በ1945 ከሁለተኛው ዓለም ጦርነት ፍጻሜ በኋላ የወጣው የአገሪቱ ሕገ መንግሥት የጃፓን ሕዝብ ጦርነትን እንደ አገሪቱ ሉዓላዊ መብት መመልከትን ለዘላለም ያስወግዳል ቢልም የጦርነት ስጋት ከባህር ደጇ እየተጠጋ መምጣቱ ተመልክቷል። አድማጮች፣ ለምሽቱ የተመደበው የዜና ክፍለ ጊዜ በዚህ አብቅቷል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለሰዓቱ የዓለም ዜና አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ሰኞ ነሐሴ 2/2014 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምፅ አቀናባሪው ሲሳይ አሸናፊ፣ የዕለቱ ዋና አዘጋጅ ጽዮን ግርማ፣ የዌብና ማኅበራዊ መገናኛ አቀናባሪያችን አበባየሁ ገበያው ናት። የስቱዲዮ ምስልና ድምፅ አቀናባሪያችን ደግሞ ራም ማክሊን ነው። ወደ ዕለቱ አቪር እስከ ማለፋችን አስቀድሞ ታዲያ ቆየት ብለው ከሚሰሙ ቅንብሮች አንዱን ለቅምሻ እናሰማችሁ።
ይህ ላይ የሚያሳየው ኤች ፓይሎሪ ባክቴሪያው ኢንፌክት የሚያደርገው ሴል ለብዙ ጊዜ ቆይቶ ጸባዩን ይቀይርና ወደ ካንሰር የመቀየር ጸባይ። ከዚህም በተጨማሪ ግን ፕሩቭድ የሆነ ኤች ፓይሎሪ ጋስትሪክ ሊምፎማ የሚባል የካንሰር አይነት ያመጣል።
የጨጓራ ህመም የሚያመጣ የባክቴሪያ አይነት ለካንሰር መነሻም ሊሆን እንደሚችል አንድ አዲስ ጥናት መጠቆሙን አስመልክቶ በሐኪሞናም ያማክሩ በሐኪሞን ይጠይቁ ዶክተር ከበደ በኛ በዚህ በዩናይትድ ስቴትስ ሜዮ ክሊኒክ የካንሰር ህክምና ባለሙያ ናቸው። ከሰጡት አስተያየት የተወሰደ ነው። በምሽቱ ሁለተኛ አጋማሽ ስርጭታችን በሐኪሞን ይጠይቁ እንዳልኩት ይመለሳሉ። አሁን ወደ ዕለቱ አቢይ ርዕስ ከምስራቃዊ የአማራ ክልል የተነሱ ተሳፋሪዎች ወደ አዲስ አበባ ለመግባት እንግልት እየደረሰብን ነው አሉ። ከሰሜንና ደቡብ ወሎ እንዲሁም ከዋግ ህምራ ዞኖች ወደ አዲስ አበባ የሚጓዙ ተሳፋሪዎች ወደ ኦሮሚያ ክልል ከተሞች ሲደርሱ የአዲስ አበባ መታወቂያ አልያዛቸውም በሚል ምክንያት ወደ መጡበት እንዲመለሱ መደረጋቸውን ለአሜሪካ ድምፅ አስታውቀዋል። ተሳፋሪዎቹ የምንኖርበት እየታወቀ የማንኖርበት ከተማ መታወቂያ እንድናመጣ መጠየቁ አግባብ አይደለም ነው የሚሉት። የአማራ ክልል መንግስት ኮሚኒኬሽን ጉዳዮች ቢሮ የተፈጠረው መጉላላት ከጸጥታ ጉዳይ ጋር የተያያዘ ቢሆንም አፈጻጸሙ ብዙሃኑን ተሳፋሪ ለእንግልትና ላላስፈላጊ ወጪ እየዳረገ መሆኑን አረጋግጧል። ከኦሮሚያ ክልላዊ መንግስት ጋር በጉዳዩ ላይ ምክር መደረጉን ያስታወሰው ቢሮ ችግሩ በቅርቡ ይፈታል የሚል እምነት እንዳለውም ጠቅሷል። ተሳፋሪዎቹ ግን ችግሩ ያለ መፍትሄ ከ15 ቀናት በላይ ዘልቀዋል ሲሉም ያማርራሉ። ከኦሮሚያ ክልል እስካሁን በጉዳዩ ላይ የተሰጠ ማብራሪያ የለም። የአሜሪካ ድምፅ ራዲዮም አስተያየት ለማካተት ሞክሮ ለጊዜው አልተሳካም። መስፍን አራጌ ዝርዝሩን ይዟል።
አቶ ሰለሞን በሮ የተባሉ የደሴ ከተማ ኗሪ ለአስቸኳይ የግል ጉዳይ ከደሴ ወደ አዲስ አበባ ከ600 ብር በላይ አውጥቶ ጉዞ ከጀመሩ በኋላ አዲስ አበባ ለመድረስ 50 ኪሎ ሜትር ገደማ ሲቀራቸው አሌልቱ በተባለች የኦሮሚያ ክልል ከተማ ላይ በጸጥታ ኃይሎች ትዕዛዝ ወደ መጡበት እንዲመለሱ መደረጋቸውን ይናገራሉ።
ያለልቱ አካባቢ ላይ ስንደርስ ለየት ያለ ነገር ነው ያገኘ ነው። በተጠንቀቅ እንደዚህ ክላንስ ኮሚቴ የቀረቡ የቆሙ ተከላካዮች አሉ። በይበልጥ ሌላ ፈታሽ አለ። ከኛ በፊት ቡና ባሶች አሉ። ሌሎች የተለያዩ ባሶች ወደ 3 አካባቢ አሉ። ከዛ በኋላ ምንድነው ማድረግ የጀመሩት ከፊት ለፊት ሳያቸው መታወቂያ መሰብሰብ መጨረሻኛ ጋር ደረሰ። ያ ነገር መታወቂያ መሰብሰብ ጀመረ። ሰበሰቡ በአንድ አጠቃላይ በጣም ክምር አድርጎ ይዘዋል። 35 ሰዎች ላይ መታወቂያችን አማራ ነው የሚለው ወደ 10 ምናምን ሰዎች በይበልጥ እንደገና አዲስ አበባ መታወቂያ ኦሮሚያ የያዙ አሉ። ከዚያ በኋላም የእኛ መኪናው እንዳይሄድ አደረግነ።
ሾፌሮችን ጨምሮ ተሳፋሪዎች ለእንግልት ተዳርገዋል፣ ለስድብና ለዘለፋ ተጋልጠዋል የሚሉት አስተያየት ሰጪ አንዳንዶቹ ወደ አዲስ አበባ ለመግባት ገንዘብ እስከ መክፈል መድረሳቸውን ጠቁመዋል።
በይበልጥ እዚያች ወደ ካለልቱ ወደ ኋላ የሆነች አንዲት ኢንቨስትመንት የሆነች ከተማ አለች።
አማራ ክልል
የሆነች ድንበር ቃስ አደረግኩና ሹፌሩን የሚገርም ለመደብደብም ምን ለማድረግ አሰቡ። በመሀል ምናል ላይ ድርድር ካለ ካለፋለህ አለው። እንግዲህ የእኛን ማለት ነው። ያ ማለት ከፊት ጉቦ የተቀበለ ከ2500 እስከ 5000 ብር የሚያልፉ ባሶች አሉ። ከዚያ ምንም ሊግባባል ይቻለም የጊዮን ባስ ሹፌር ነው። እሱም አላወቀም። አሁንም አትወርድም አለው። እታው ተደብድበህ የሆነ ነገር እርምጃ ከሚወስድብህ ባሱን አዙር አለው። ወዲያውኑ ባሱን አዙሮ አቆመው። መንጃ ፈቃድ ቀሙት። በቃ እኛ ምንም ማድረግ አንችልም። መግባት ካልቻልን ተሳፋሪ ብር የሌለው ሰው አለ። የተዋጣ ብርም አለ። ማመላክ ነው የምልኸው። ወደ 8 ሰዎች ሁነና በሌላ መኪና ደብረ ብርሃን ገባ። መጨረሻ ላይ ማታ መኪናውን ግን ምንም አንሰድህም ብለው እንዲህ እናደርጋለን ሲሉትኝ ደብረ ብርሃን አምጥተው መኪናው ላይ አደሩ። ወዲያው ማታ የሚገርም
ወደ ደብረ ብርሃን እንዲመለሱ የተደረጉት ተሳፋሪዎችም በክረምቱ ምክንያት በተባባሰው የደብረ ብርሃን ከፍተኛ ቅዝቃዜ ላይ አውቶቡስ ውስጥ እንዳደሩ ተናግረዋል።
ደብረ ብርሃን መኪናው ላይ አድረው መናኸሪያው ጋር ደግሞ ጠዋት 11 ሰዓት የተገናኘን ልጅ የያዘች ያለች ብትያዘኝ በጣም አሟት የመጣች።
አስተያየት ሰጪው በደረሰባቸው መጉላላት የግል ጉዳያቸውን ሰርዘው ወደ ደሴ መመለሳቸውን ገልጸዋል።
ይኸው ወደ አዲስ አበባ ምድር አልገባም ብዬ የራሴን ጉዳይ በገንዘብ ደረጃ የሚሆኑ በኢኮኖ በሌላ መንገድ ይሁን አልፈልግም ብዬ ሳልቋጭር አሁን ደሴ ተመልሼ መጣሁ። ግማሾቹ እንደገና ምን አደረጉት በእግራቸው አልፎ አዲስ አበባ ገባን የሚሏል። ማምላክን ነው የምለው። እውነታው ይሄ ነው። ምድር ላይ ያሉ ግን እዚህ ደብረ ብርሃን ጫፍ ላይ በይበልጥ የሚያሳዝን አለውት የምትባል ቦታ ላይ ይሄ ሁላ ድርጊት ሲፈጸም የፈርመው
ስማቸውን ከመግለጽ የተቆጠቡና ከሁለት ቀናት መጉላላት በኋላ አዲስ አበባ መግባታቸውን የተናገሩ አስተያየት ሰጪ በበኩላቸው ችግሩ የጸጥታ ከሆነ ተሳፋሪን ማጉላላት ሳይሆን ሌሎች አማራጮችን መውሰድ ይቻል ነበር ይላሉ።
የጸጥታ ችግር አለ ከተባለ ችግር ፈጣሪና ችግር ፈጣሪ ያልሆነው ህብረተሰብ ሊለዩ የሚችሉበት አሰራር መዘርጋት ሲገባቸው እንደው በጥቅል ዝም ብሎ ተጓዥን በዚህ መልኩ ማጉላላት ከፍተኛ የሆነ የጸጥታ ችግር ሊፈጥር ይችላል። እያንዳንዱ ተጓዥ ከሚነሳበት ቦታ ሰላማዊ ነዋሪ መሆኑን እና ሰላማዊ ተጓዥ መሆኑን የሚያረጋግጥበት መንገድ ማመቻቸት እየተቻለ ማህበረሰቡ ወደ ጉዞ ከገባ በኋላ መንገድ ላይ ባልታሰበ ሁኔታ አዲስ አበባ ለመግባት ጥቂት ኪሎ ሜትር ሲቀር የሚደረግ ነገር እኔ ከጸጥታም ጋር አያይዘው
የምንኖርበት እየታወቀ የማንኖርበትን ከተማ መታወቂያ እንድናመጣ መጠየቅ ተገቢ አይደለም የሚሉት አስተያየት ሰጪ የህክምናና የፍርድ ቤት ቀጠሮ እንዲሁም ሌሎች አስቸኳይ ጉዳይ ያላቸው ሰዎች በዚህ ምክንያት ይበልጥ ተጎጂ መሆናቸውን አክለው ጠቅሰዋል። ተሳፋሪዎችን የሚፈልጉበት አካባቢ ለማድረስ ውል የወሰዱ የህዝብ ማመላለሻ አውቶቡሶች እንዲህ አይነት ችግር መኖሩን እያወቁ ስምሪት ማድረግም አልነበረባቸውም ይላሉ አስተያየት ሰጪው።
መንገድ ላይ እንዲህ አይነት ችግር እንዳለ እየታወቀና የትራንስፖርት ፍሰቱ በትክክል እንደማይሳካ እየታወቀ ማህበረሰቡ ለተለያየ ወጪ እየዳረጉት ነው ያሉት። ኢቭን አሁንም ድረስ ትናንትና ለምሳሌ ከአንድ አውቶቡስ 7 ሰው ብቻ ነው አዲስ አበባ እንዲገባ የተፈቀደለት። ሌላው መንገድ ላይ እንዲወርድ ነው የተደረገው። ወይም የሚመለስ ገንዘብ የለም ወይም ደግሞ ከሚነሱበት ቦታ ላይ የጸጥታ ችግር ስላለ ለተወሰነ ጊዜ የትራንስፖርት እንቅስቃሴ ቆሟል የሚባል ነገር እኮ መደረግ አለበት። ይሄን ማህበረሰብ በስንት ነው የሚንገላተው? ገንዘቡን አጥቶ የሚፈልገው ቦታ ሳይደርስ በየቦታው እንደዚህ አይነት ነገር እየደረሰበት ስለሆነ እኔ ይሄን ነገር መንግስት በትኩረት ቢያስብበት መልካም ነው ብዬ አስባለሁ።
የህዝብ ማመላለሻ አውቶቡሶች ማህበር አመራሮችን በዚህ ጉዳይ ላይ ለማነጋገር ጥረት ብናደርግም አንዱ ለቤተሰብ ጉዳይ ወደ ሌላ አካባቢ ስለሄድኩ የማውቀው የለም ብለዋል። በስልክ ያናግረሃል ያሉኝ ግለሰብም ስልካቸው ሳይነሳ ቀርቷል። የአማራ ክልል ሎጂስቲክና ትራንስፖርት ባለስልጣን ዋና ዳይሬክተር ውቢ አጥናፉ ግን ተመሳሳይ ጥያቄ መስሪያ ቤታቸው ማንሳቱን ያስታውሳሉ።
ሌላ ችግር እንደተፈጠረ አንደኛ ባለሀብት፣ ሁለተኛ ትራንስፖርት አገልግሎት ተጠቃሚ የህብረተሰብ ክፍል ለምን ይጉላላል፣ ምንድነው መሰረታዊ ችግሩ፣ ምላሽ ሊሰጥ ይገባል የሚለውን ጥያቄ ማቅረብ ከኛ ይጠበቃል። ይህን አቅርበናል። እኛ እንደዚህ አይነት ችግር የሚኖር ከሆነ ትራንስፖርት አገልግሎቱ ላይ የሚፈጥረው እንቅፋት በራሱ ተገቢ ጫና ፈጥሮ የሚፈለገው ቦታ ካልደረሰ እና በዚህ ጉዳይ ላይ አስተማማኝ የሆነ ነገር ከሌለ ትራንስፖርት አስፈላጊ ከሆነ ጋፕ ብሎ መቆየትም ካለበት እስከዛ ድረስ ሊደርስ ይገባል የሚል ነው አንስተናል። እስከዛ ድረስ እኛ ጥያቄው ነገር ግን ይህንን መሰረት በማድረግ የትራንስፖርት አገልግሎት አይቆምም ነው እኛ ይሰጠን በጸጥታ መዋቅሩ ምክንያት። ግን አንዳንዴ በተግባር የምታያቸው ደግሞ በዚህ ልኩ ነው የማታያቸው አሉ። በርካታ ሰዎች ኦሮሚያ ክልል ድንበር ከደረሱ በኋላ ተመልሰው ወደ ደብረ ብርሃን የተመለሱ ሰዎች እንዳሉ ከዛ አካባቢ ያሉ የኛ የትራንስፖርት ሰራተኞቻችን እና አመራሮቻችን አረጋግጠውልናል። በዚህ ምክንያት ደግመን አሁንም ጥያቄው አልተመለሰም የሚለውን ለማንሳት ሞክረናል።
የአማራ ክልል መንግስት ኮሚኒኬሽን ጉዳዮች ቢሮ ምክትል ኃላፊ ህሊና መብራቱ ለአሜሪካ ድምፅ እንዳስታወቁት መጉላላቱ የተፈጠረው በአካባቢው ሊከሰት ይችላል በተባለ የጸጥታ ስጋት ምክንያት ነው ብለዋል።
ጥቆማው ደርሶናል፣ ትክክል ነው። በወቅቱም ደግሞ ከሚመለከተው አካል ጋር ለመነጋገር ጥረት ተደርጓል። ዞሮ ዞሮ የጁንታ ኃይል ቀደም ብሎ በምስራቅ አማራ በተለያዩ ቦታዎች ላይ በነበረበት ወቅት አንዳንድ ሰነዶችን እና ማህተሞችን ይዞ ተሰውሯል። ስለዚህ ተመሳሳይ መታወቂያዎችን በማዘጋጀት በአማራ ክልል ውስጥም ከአማራ ክልል ውጭም ባሉ አካባቢዎች ላይ የተለያዩ የሽብር ድርጊቶችን ለመፈጸም እንደሚዘጋጅ ይታወቃል እና ይህን ችግር ለመቋቋም ሁሉም የጸጥታ አካል ርብርብ እያደረገ ነው የሚገኘው። ወደ አዲስ አበባ የሚደረገውን ጉዞ በተመለከተ አው ከምስራቅ አማራ ከተለያዩ አካባቢዎች ወደ አዲስ አበባ ለሕክምናና ለልዩ ልዩ ጉዳዮች የሚሄዱ ህብረተሰብ ክፍሎች እንግልት እየደረሰባቸው እንደሆነ መረጃዎች ደርሰውናል እና በዋናነት ይህ የሽብር ኃይል በመዲናችን አዲስ አበባ ችግር ለመፍጠር እንደሚሰራ ይታወቃል እና ይህን ችግር ቀድሞ ለመከላከል የጸጥታው ኃይል እየሰራ እንደሆነ ነው መረጃ ያለን። ይሄ መሰራቱ ለሁላችንም ደህንነት በጣም ይጠቅማል፣ ለአዲስ አበባ ብቻ ሳይሆን ለአጠቃላይ ለአማራ ክልልም ማለት ነው።
አፈጻጸሙ ግን ይላሉ ምክትል ቢሮ ኃላፊዋ ብዙሀኑን ለእንግልት ተዳርጓል።
የጸጥታ አካሉ ችግሩን ለመፍታት እየሄደበት ያለው አግባብ የሚለው ላይ በጣም ተደጋጋሚ ሮሮ ከህብረተሰባችን እየመጣ ነው። ይሄ በአጭር ጊዜ መታረም አለበት ብለን የምናምነው እናቶች፣ አረጋውያን፣ ህጻናቶች እንደገና በቂ ገንዘብ ይዘው ከቦታ ቦታ መንቀሳቀስ የማይችሉ ወገኖቻችን እየተሰቃዩ ነው የሚገኙት። ንጹሀን አላግባብ እንዳይንገላቱብን መስራት አለብን ብለን የምናምነው ከአሁን ድረስ ያው ለተፈጠረው መጉላላት እጅግ በጣም ነው እኛም ቅር የተሰኘ ነው። በአጭር ጊዜ ግን ይስተካከላል ብለን ተስፋ እናደርጋለን።
ተሳፋሪዎች ላይ ተገቢ ያልሆነና አብሮነትን የሚሸረሽር ዘለፋ እንደተፈጸመባቸው የሚያመላክቱ ጥቆማዎች መድረሳቸውንም አያይዘው ጠቅሰዋል።
አንዳንድ እየመጡ ያሉ ጥቆማዎችም አሉ። ጥሩ ያልሆኑ ንግግሮችን በመናገር እየተነገረ ፈጽሞ መስተካከል ያለበት ጉዳይ ነው። እንደሚታወቀው የትም ቦታ ላይ ዜጋችን ተንቀሳቅሶ የመጫወት የፈለገውን ጉዳይ ሰላማዊ ጉዳዮችን የመፈጸም መብት እንዳለው ይታወቃል። ይህንን የሚገድብ ማንኛውም ህገወጥ የሆነ አካልና አሰራርን እኛ ቤትም ነው የሚቃወመው። ስለዚህ በተቻለ መጠን ህብረተሰቡ በነጻነት የሚንቀሳቀስበትን መንገድ እንደገርም ይህ አጥፊ ኃይል በዚህ አጋጣሚ ከህብረተሰቡ ጋር ተመሳስሎ በመግባት ችግር እንዳያደርስ ተገቢውን ጥንቃቄ እንዲደረግ እኛም ጥረት እናደርጋለን ማለት ነው።
የክልሉ መንግስት በጉዳዩ ላይ ከኦሮሚያ ክልል ብሔራዊ መንግስት ጋር የመገናኘትና መረጃ የመለዋወጥ እድል ነበራቸው?
አዎ፣ መረጃዎችን እንቀያየራለን። እነሱ በነገራችን ላይ የህብረተሰቡን መንገላታት እንደ አንድ ሀገር አመራር ሁሉም ነው የሚያወግዘው። ግን በመካከል ላይ አንዳንድ የጸጥታ አካላት አለግባብ ባልሆነ መንገድ የሚያደርጉትን ህብረተሰቡ እንደርስ ያለውን እንግሊዝ ግን ለመስተካከሉ የተግባባ ነው። ስለዚህ መፍትሄ ያገኛል ብለን ተስፋ እናደርጋለን።
በሌላ በኩል ተሳፋሪዎች መድረስ የሚገባን ቦታ እስካልደረስን ድረስ የከፈልነው ሊመለስልን ይገባል ሲሉ ይከራከራሉ። ሆኖም ገንዘባቸው እንዲመለስላቸው ጠይቀው ተመላሽ እንዳልሆነላቸው አስታውቀዋል። በዚህም ላይ አቶ ውቤ የሚሉት አላቸው።
በእኛ ክልል አካባቢ ችግሩ ካለ ተሽከርካሪ ባለሀብቶቹ ጋርና ሹፌሮቹ ጋር በመነጋገር መመለስ አንፈልግም ካለ እንኳን በእኛ በትራንስፖርት ህግ መሰረት እርምጃ ወስደን ማስመለስ እንችላለን። ይህንን እንዲህ አይነት ችግሮች ካሉ ለመፍታት ዝግጁ ነን። ቀጥታ ለሚመለከታቸው ተቋሞቻችን መልእክቱን እናስተላልፋለን። ስለተሰጠን ጥቆማ እናመሰግናለን።
የአማራ ብሔራዊ ክልላዊ መንግስት ችግሩ በቅርቡ እንደሚፈታ ተስፋውን ቢገልጽም ተሳፋሪዎች ግን መፍትሄ ሳይሰጠው 15 ቀናት እንዳለፉ ይናገራሉ። የኦሮሚያ ክልል በጉዳዩ ላይ እስካሁን የሰጠው አስተያየት የለም። የአሜሪካ ድምጽ የክልሉን አስተዳደርና ጸጥታ ምክትል ቢሮ ኃላፊ ኮሎኔል አበበ ገረሱን አግኝቷቸው ምላሽ የሚሰጠው በክልሉ መንግስት ኮሚኒኬሽን ጉዳዮች ቢሮ በኩል እንደሆነ ስለነገሩን የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ ኃይሉ አዱኛን በስልክ ጥሪም ሆነ በጽሁፍ መልእክት ለማግኘት ጥረት አድርገናል። ሆኖም ሙከራችን ለጊዜው አልተሳካም። እንደተሳካልን አስተያየታቸውን እናስተናግዳለን። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
አመሰግናለሁ መስፍን። ክብራትና ክብራን አድማጮች፣ ተከታዩም ከዚሁ ርዕሰ ጉዳይ ጋር የሚያቆየን ዘገባ ነው። ከተለያዩ የምስራቅ አማራ ከተሞች የተነሱ መንገደኞች ወደ አዲስ አበባ ለመግባት እንዳልቻሉና ለእንግልት መጋለጣቸውን የገለጹበትን ቀደም ያለውን አስተያየት በተመለከተ ምላሽ የሰጡት የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴታ ሰላማዊት ካሳ ሁኔታው ከጥብቅ የጸጥታ ቁጥጥር ጋር የተያያዘ ነው ይላሉ። መታወቂያ ለመስራት የሚያስፈልጉትን ቁሳቁሶች ጨምሮ የተለያዩ ሰነዶች በህወሓት ተይዘው ከነበሩ የአማራ ክልል አካባቢዎች መወሰዳቸውን ደግሞ ለጥብቅ ቁጥጥሩ መነሻ ሆነዋል ነው ያሉት። አፈጻጸሙን በተመለከተ ግን ማሻሻያዎች መደረግ እንዳለባቸውና የደህንነትና የጸጥታ መዋቅሩን ማጥራት እንደሚያስፈልግም ዛሬ የወጣውን የኢትዮጵያ ብሔራዊ የደህንነት ምክር ቤት መግለጫ በመጥቀስ ጭምር ነው ያብራሩት። የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴታ ሰላማዊት ካሳን ያነጋገራቸው እስክንድር ፍሬው እየተደረገ ነው ያሉትን የጥብቅ የጸጥታ ቁጥጥር መነሻ በሚያብራሩበት ይጀምራል።
ይህንን ጉዳይ እንግዲህ ባለፈውም በተለያዩ መንገዶች ምላሽ ለመስጠት እየሞከርን ነበረ። ከዛ በኋላ በተወሰነ መልኩ መሻሻሎች እንዳሉ የደረሱ ሪፖርቶች ያመለክታሉ። ነገር ግን አሁንም ብዙ ክፍተቶች እንዳሉ እየሰማን ነው። እንግዲህ በዋናነት የሁኔታው መነሻ የህወሓት በወረራ ይዟቸው የነበሩ አካባቢዎች ላይ በተለይ ከዚህ በፊት በጦርነቱ ወቅት ላይ በወረራ ተይዘው ከነበሩት አካባቢዎች በጣም ብዙ መንግስታዊ ሰነዶች በዝርፊያ ተወስደዋል። የመታወቂያ ለመስራትም ያገለግሉ የተለያዩ ሰነዶች እና ሐሰተኛ መታወቂያዎችም ጭምር ከእነዚህ አካባቢዎች ተወስደዋል እና በአማራ ክልል በወረራ ተይዘው ከነበሩ ቦታዎች ወደ ሽብር ቡድኑ እጅ ገብተዋል። ያንን በተለያየ መልኩ አሁን ፊት ለፊት ይሄ ቡድን በጦርነት ከመግጠም ይልቅ በተለያዩ መንገዶች የዜጎችን ሰላም ለመረበሽ ብዙ ጥረቶችን ከተለያዩ አካላት ጋር በመቀናጀት እየፈጸመ ቃል ከዚህ በፊት ከሸኔ ጋር በትብብር እየሰራ እንደሆነ እና የሰላምን ለማደፍረስ ብዙ ጥረቶችን ሲያደርግ እንደነበረ ይታወቃል። በይፋም የገለጸው ጉዳይ ነው ይሄ። ከዛ ባሻገር ግን የተለያዩ ሰርጎ ግቦችንም በመጠቀም በተለይ ትልልቅ ከተሞች ላይ ጥፋቶችን ለመፈጸም እቅዶች እንዳሉት መረጃዎች በመድረሱ ምክንያት ነው የደህንነት ባለሙያዎች ጋር ይሄ መረጃ በመድረሱ በጣም ጥብቅ ፍተሻዎች እና የተለያዩ ምርመራዎች ሲደረጉ ቆይተዋል። በተለይ ደግሞ ዋና የዚህ የጥፋት ኃይሉ ትልቁ ትኩረት የነበረው በአዲስ አበባ ላይ የሚደረጉ ጥፋቶች ናቸው። ምክንያቱም እዚህ ከተማ ላይ የሚደረግ ማንኛውም ክስተት የሚፈጸም ማንኛውም ሁነት ዓለም አቀፍ ትኩረትን ከመሳቡን ባሻገር የዜጎችንም በመላ ሀገሪቱ ያሉትንም ዜጎች ደህንነት ለመረበሽ እና ይሄ የሰላም ስሜትንም ለማሳጣት በጣም ትልቅ ሚና ሊኖረው ስለሚችል አዲስ አበባ ላይ በጣም የተቀናጀ ጥቃቶችን ለመፈጸም ብዙ ጥረቶች ሲደረጉ እንደነበረ ይሄ መረጃ የደህንነት አካላት ጋር በመድረሱ ምክንያት ወደ አዲስ አበባ የሚደረጉ ማናቸውም እንቅስቃሴዎች ላይ ጥብቅ ፍተሻዎች ሲደረጉ ቆይተዋል። በዚህም እንግዲህ ባለፈው በተለይ አንድ ወር ውስጥ በጣም ብዙ እነዚህ መሳሪያዎች፣ የተለያዩ ግብዓቶች ወደ ከተማ ገብተው ቢሆን ኖሮ ብዙ ጥፋቶችን ሊያደርሱ ይችሉ የነበሩ እና በፍተሻ የተገኙ ቁሳቁሶች አሉ፣ የጦር መሳሪያዎች አሉ፣ የመገናኛ ሬዲዮዎች አሉ። ከዛ ባሻገር ለሽብር እንቅስቃሴ የሚያገለግሉ የተለያዩ የውጭ ሀገር ገንዘቦችም ጭምር በህገወጥ መንገድ ሲንቀሳቀሱ እዚሁ ወደ አዲስ አበባ መግቢያ በሮች ላይ በፍተሻ የተያዙ ናቸው። ከዛ ባሻገር ደግሞ ለጥፋት እንቅስቃሴ ስምሪት ተሰጥቷቸው ጭምር ወደ ከተማ ለመግባት ሲሞክሩ የነበሩ ግለሰቦችም እንደዚሁ ተይዘዋል። የሸኔ ጨምሮ ሌሎችም የሽብር አካላቱ ሴል በመሆን እያገለገሉ የነበሩ ማለት ነው። እና ይሄ በአጠቃላይ በጣም ጠንካራ የሆኑ ፍተሻዎች በዚህ የአዲስ አበባ መግቢያዎች አካባቢ ላይ ሲፈጸሙ መቆየታቸው ይታወቃል። በዚህ ምክንያት ደግሞ ዜጎች ላይ እንግልት ሲያጋጥም እንደነበረ በጸጥታ ኃይሉም እንደዚሁ የአንዳንድ የፍተሻ አፈጻጸምን በተመለከተ በዜጎች ምሬት እየሆነ መምጣቱንም የሚያሳዩ አንዳንድ ቅሬታዎች ሲነሱ ቆይተዋል። ነገር ግን ይህ አፈጻጸሙ ላይ የደህንነት ስራው አፈጻጸም ላይ ማሻሻያዎች መደረግ እንዳለባቸው፣ ከዛ ባሻገር ደግሞ የደህንነትና የጸጥታ መዋቅሩን በራሱ ማጥራት እንደሚያስፈልግ ዛሬ የብሔራዊ የጸጥታና የደህንነት ጉዳዮች የብሔራዊ ደህንነት ምክር ቤቱ ያወጣው መግለጫ አለ። እዛ ላይ አንዱ የተቀመጠ አቅጣጫ ነው መዋቅሩን ማጽዳት ያስፈልጋል በሚል። ነገር ግን አጠቃላይ የስራው ዋና ዓላማ የዜጎችን ሰላምና ደህንነት ማስጠበቅ ነው።
ወይዘሮ ሰላማዊት፣ እዚህ ላይ ግን ልጅ የያዙ እናቶች ሳይቀሩ ለሕክምና የሚመጡ ሰዎች፣ በተለያየ ደረጃ ላይ ያሉ ሰዎች ሳይቀሩ እንግልት ደርሶባቸዋል፣ ዘለፋና መንገላታትም ነበር በሚል የሚቀርቡ ቅሬታዎችም አሉ። እዚህ ላይ ምንድን ነው ያለው ነገር?
አዎ፣ ቀደም ሲል እንዳልኩት ነው አፈጻጸሙ አሁንም መፈተሽ ይኖርበታል። ንጹሐን ዜጎች ለዕለት እንቅስቃሴ ለኑሯቸውን ለማሸነፍ ከቦታ ቦታ የሚንቀሳቀሱ ዜጎች በዚህ ሂደት ውስጥ መንጉላላት የለባቸውም። እሱ ትክክል ነው። ከዛ ባሻገር ግን ዋና ዓላማው ሁሉም ሰው ሊገነዘበው የሚገባው ከምንም ነገር በላይ በሰላም ወጥቶ መግባት ቅድሚያ ይሰጠዋል። የዜጎች በሰላም የመኖር ጥያቄ ትልቅ የመንግስት ኃላፊነት ነው። መንግስት ይህንን ኃላፊነቱን ለመወጣት ደግሞ በተለያዩ ሰርጎ ገቦች የሚታቀዱ የሽብር ጥቃቶችን የመከላከል ኃላፊነት አለበት። ይሄ ግዴታው ነው። ያንን ግዴታውን እንዲወጣ የደህንነት አካላቱ፣ የጸጥታ ኃይሉ ትልቅ መስዋዕትነትንም ጭምር እየከፈሉ ነው ይህንን ስራ እያከናወኑ የሚገኙት። በዚህ ሂደት ውስጥ ደግሞ አዲስ አበባ ላይ እንኳን በጣም በጥቂት ጊዜያት ውስጥ የተደረጉ ፍተሻዎችና ያስገኙትን ውጤቶች እንኳን ብንመለከት በጣም ብዙ እንግዲህ ከ497 በላይ የሚሆኑ ከሽብር ቡድኑ ግንኙነት ያላቸው ግለሰቦች በጣም በአጭር ጊዜ ውስጥ በጥቂት ሳምንታት ውስጥ በቁጥጥር ስር ውሏል። ከ497 በላይ ማለት ነው። ከዛ ባሻገር የማህተሞች ለሽብር ተግባር የተዘጋጁ ሰነዶች፣ የኤሌክትሮኒክስ የሬዲዮ መገናኛዎች፣ የጦር መሳሪያዎች፣ ተሽከርካሪዎች እና ሌሎችም በጣም ብዙ የውጭ ሀገር ገንዘቦችም ጭምር ለሽብር ስራ እንቅስቃሴ በተደራጁ አካላት እንቅስቃሴ ውስጥ የተያዙ ናቸው። ይሄ እንግዲህ ከምንም የመጣ አይደለም። እነዚህ ጥብቅ ፍተሻዎች በመደረጋቸው ምክንያት ነው። እነዚህ ፍተሻዎች ባይደረጉ፣ ጥብቅ ክትትል ባይደረግ ኖሮ ሊደርስ ይችል የነበረውን ጥፋት ከግምት ውስጥ ማስገባት ያስፈልጋል እና በዚህ ሂደት ውስጥ ዜጎች መጉላላት የለባቸው። አፈጻጸሙ በጣም መስተካከል አለበት። መዋቅሩ መጥራት አለበት። ሆኖም ግን ዋና ዓላማው የዜጎችን ደህንነትና በሰላም ወጥቶ የመግባት መብትን ማረጋገጥ ስለሆነ እና ትልቁም ደግሞ በዜጎችን በስፋት ሲያነሱት የነበረው ቅሬታ ይታወቃል። መንግስት ለዜጎች ደህንነት ዋስትና መስጠት አለበት። በእያንዳንዱ እንቅስቃሴ ሰዎች ወጥቶ ለመግባት ስጋት ላይ ሊወድቁ አይገባም። ይሄ የመጀመሪያው የመንግስት ኃላፊነት ነው እና ያንን ሊወጣ የሚችልበትን ሁኔታ እያመቻቸ ስለነበረ ነው። ነገር ግን አሁንም አፈጻጸሙ መፈተሽ አለበት የሚለውን ቅሬታዎችንም በመውሰድ የሰዎችም የተለያዩ አስተያየቶችንም በመውሰድ በዚህ ስራ ላይ የተሰማሩትም አካላት ይህንኑ እንዲያስተካክሉና የአፈጻጸም ሂደቱ ላይ የሚነሱት ቅሬታዎች መፍታት እንዳለባቸው ከግምት ውስጥ ተወስዶ፣ ነገር ግን አሁንም ቢሆን ቅድሚያ የሚሰጠው የዜጎች በሰላም ወጥቶ የመግባት የደህንነት ጉዳይ ነው የሚለውን ሁሉም ሰው በደንብ ቢገባው እና በዛ ልክ ሁሉም ማህበረሰብ ደግሞ የሂደቱም የስራ እንቅስቃሴውም ተባባሪና እንደዚሁም ደግሞ የውጤቱም ተሳታፊ መሆን አለበት የሚለውን ነው ማንሳት የምፈልገው።
አድማጮች፣ ቀደም ባለው የሚኒስትር ዴታ ሰላማዊት ካሳ በሰጡት ማብራሪያ ላይ ስማቸው የተጠቀሰው ህወሓትና ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ሸኔ እስካሁን በጉዳዩ ላይ የሰጡት አስተያየትም ሆነ ያወጡት መግለጫም የለም። በእኛ በኩልም ምላሽ ለማግኘት እስካሁን ያደረግነው ሙከራ ለጊዜው አልተሳካም። አድማጮች፣ አሁን ወደ ተከታዩ ርዕስ ነው መወስዳችሁ። ወደ ቤንሻንጉልም ያሻግረናል። ባለፉት ሁለት ዓመታት ቤንሻንጉል ጉሙዝ ክልል ውስጥ በነበረው የጸጥታ ችግር ሳቢያ የደረሰው ጉዳት መጠንና ለመልሶ ማቋቋም ስራ የሚያስፈልገው የሀብት መጠን የሚለይ የጥናት ረቂቅ ይፋ መደረጉን የክልሉ መንግስት አስታወቀ። የክልሉ አደጋ ስጋት ስራ አመራር ኮሚሽን ጽህፈት ቤት ኃላፊ አቶ ታረቀኝ ታሲሳ እስካሁን በተደረገው ጥናት ከ475,000 በላይ ዜጎች መፈናቀላቸውንና ከነዚያ ውስጥ ደግሞ ከ200,000 በላይ የሚሆኑት ወደየ አካባቢያቸው መመለሳቸውን አስታውቀዋል። በጥናቱ በሶስት ዞኖች ውስጥ ከ42,000 በላይ የግለሰብ ቤቶች፣ ከ200 በላይ የትምህርት ቤቶች፣ ከ189 በላይ የጤና ተቋማትና ሌሎችም መሠረተ ልማቶች በአጠቃላይ በገንዘብ ከ79 ቢሊዮን ብር በላይ የሚገመት ሀብት ለጉዳት መዳረጉን አቶ ታረቀኝ ተናግረዋል። ቀሪ ተፈናቃዮችን መመለስና መልሶ ለማቋቋም እንዲሁም የወደ መሠረተ ልማቶችን መልሶ ለመገንባት ትብብር ለመስራት መታቀዱንም ኃላፊው ጨምረው መግለጻቸውን ጠቅሶ ናኮር መልካ ተከታዩን አድርሶናል።
በቤኒሻንጉል ጉሙዝ ሶስት ዞኖች ውስጥ የደረሱትን ጉዳቶች የሚዘረዝረው ጥናት የክልሉ መንግስት ከአሶሳ ዩኒቨርሲቲ ጋር በመተባበር ማጥናቱን የክልሉ አደጋ ስጋት ስራ አመራር ኮሚሽን ጽህፈት ቤት ኃላፊ አቶ ታረቀኝ ታሲሳ ገልጸዋል።
ከአሶሳ ዩኒቨርሲቲ እና ከተለያዩ ወደ 39 የሚጠጉ መንግስት ሴክተሮችንም ጨምሮ ነው ጥናቱ የተደረገው። ኢኮኖሚያዊና ማህበራዊ ተቋማት፣ የመንግስት መስሪያ ቤቶች፣ ጤና አገልግሎቶች፣ ሆስፒታሎች፣ ጤና ክላዎች፣ ጤና ጣቢያዎች እና የመሳሰሉ ላይ ነው ትኩረት የሚያደርገው። እንደዚሁም ትምህርት ተቋማት ላይ፣ የውሃ ተቋማት፣ ትልልቅ የሆኑ የወደሙ ነገሮችን በቁጥር አውቆ በገንዘብ ተተምኖ ለመልሶ ማቋቋም ለመጠቀም ነው አላማው ማለት ነው። ሌላው ደግሞ ክልሉ በጦርነት ላይ ወይም በጸጥታ ጊዜ ማግኘት የነበረበት ያላገኘ፣ ለምሳሌ በግብርና በዚህ ጸጥታ ምክንያት ያልተመረተ ስንት ነው? በክልሉ ላይ ይሰበሰብ የነበረው ገቢ ስንት ነው? በአጠቃላይ ያጣ ነው በገንዘብ ሲተመን ስንት ነው የሚለውን ለማወቅ እና ለመልሶ ማቋቋም ደግሞ አቅዶ ለመስራት በእነዚህ ዙሪያ ነበር ጥናቱ ያጠነጠነው።
በረቂቅ ጥናቱ የተካተቱት ሶስት ዞኖች መተከል፣ ካማሽ፣ አሶሳና ማውኮሞ ልዩ ወረዳ መሆናቸውን የገለጹት ኃላፊው ከ475,000 በላይ ሰዎች መፈናቀላቸውን ጠቅሰው ከእነዚህ መካከል ከ200,000 በላይ የሚሆኑ ወደየ አካባቢያቸው መመለሳቸው በጥናቱ ተረጋግጧል ብለዋል። ቋሚ በሚባሉ መሰረተ ልማቶች ላይ ስለደረሰው ጉዳትም በጥናቱ መካተቱን አስታውቀዋል።
ወደ 42,000 ቤቶች ናቸው የግለሰብ ቤቶች፣ ወደ 211 የትምህርት ተቋማት፣ ወደ 189 የጤና ተቋማት በውስጡ የያዛቸውንም ማቴሪያል ትልልቅ ነገሮችን ያጠቃልላል። እንደዚሁም በክልሉ ላይ ወደ 98 በላይ ተሽከርካሪዎች፣ ትራክተሮች፣ ዶዘሮች ናቸው የወደሙትና ይሄ በትክክል የተጠናና ጥናቱ ያጠቃልለው።
በጥናቱ ከ79.4 ቢሊዮን ብር በላይ የሚገመት ንብረት ላይ ጉዳት መድረሱ መገለጹን የጠቆሙት አቶ ታረቀኝ በአጭር ጊዜና ረዥም ጊዜ ውስጥ ሊሰሩ ስለታቀዱት ተግባራት አብራርተዋል።
ይህ መልሶ ማቋቋም የመጀመሪያ ኢሚዲየት ሪሃቢሊቴሽን የምንለው በአጭር ጊዜ ውስጥ የሚያስፈልጉ አሁን ሲመጡ መጥሪያ ቤት ያስፈልጋቸዋል። ይሄ በአጭር ጊዜ ውስጥ የሚፈጸም መልሶ ማቋቋም አለ። ከዛ ግን ኢሚዲየት ሪሃቢሊቴሽን የምንለው ስራ ይጀመራል። ትምህርት ቤቶች መጀመር አለባቸው። ጤና አገልግሎት ስራው መጀመር ነው ያለበት። ሌሎችም የውሃ ተቋማትን መሰራት አለባቸው በሚገባ እንደ ድሮ ለመመለስ ይሄ ሪስቶሬሽን የምንለውን ስራ ለመስራት ደግሞ ከሶስት አመት እስከ አምስት አመት ነው የሚያስፈልገው። እዚህ ላይ ትልልቅ ርብርቦች ናቸው እየተደረጉ ያሉት። ህዝቡ እየተነቃነቀ ነው ያለው። መንግስትም ትልቅ ገንዘቦችን እየበጀተ ነው ያለው። መንግስታዊ ያልሆኑ ድርጅቶችንም የማስተባበር እነ ወርልድ ባንክ፣ ሌሎችንም አካላት እና የፌዴራሉን መንግስት እንጌጅ የሚያደርግበት ነው ብለን ነው የምናምነው።
የክልሉ አደጋ ስጋት ስራ አመራር ጽህፈት ቤት ኃላፊ አቶ ታረቀኝ ጥናቱ ያልተደረሰባቸው ቦታዎችና ግጭቶችን እያካተተ ይቀጥላል ብለዋል።
ጥናቱ አሁን የመጀመሪያ ጊዜ ጥናት ነው። ጥናቱ ግን የሚቆም አይደለም። ምንድን ነው ፕሮፋይሊንግ ለማጥናትም ዝግጅት ላይ ነን። እያንዳንዱ ግለሰብ ህይወት ላይ ምንድን ነው የደረሰ የሚል ከዛ በኋላ ደግሞ በአንዳንድ ትንንሽ የጸጥታ ችግርም ያልተደረሰባቸው ቦታዎችም ትኩረት ይደረጋል። ትኩረት ያልተደረገባቸውም እንዲካተቱ አቅጣጫ ተሰጥቷል። በየጊዜው ሪቫይዝ እየተደረገ ይሄድና ትልቅ ዶክመንት ይሆንና ከዛ በኋላ ከዛ እየተወሰደ እየታቀደ ለረጂ አካላትም ለመንግስትም የሚሆን ዶክመንት ሆኖ ይቀመጥና ስራ ይሰራበታል ማለት ነው። ስለዚህ ይህ ጥናት ይቀጥላል።
በዚህ ዙሪያ ጥናቱን ካስተባበሩት የአሶሳ ዩኒቨርሲቲ ተመራማሪና መምህር ዶክተር አለማየሁ አሰፋ ተጨማሪ ማብራሪያ ለማግኘት ያደረግነው ጥረት አልተሳካም። ከዚህ ጉዳይ ጋር በተያያዘ ከኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት የብሔራዊ የደህንነት ምክር ቤት ዛሬ በጽሁፍ ባወጣው መግለጫ በቤኒሻንጉል ጉሙዝ ያለው የስጋት ሁኔታ ከጊዜ ወደ ጊዜ እየቀነሰ ሰላምና ደህንነት ይበልጥ እየተረጋገጠ መምጣቱን ብሔራዊ የደህንነት ምክር ቤቱ ተመልክቷል ሲል አስፍሯል። ምክር ቤቱ በክልሉ ሲንቀሳቀሱ የነበሩ ህገወጥ ታጣቂዎች የተደመሰሱ ሲሆን 1828 የሚደርሱ ታጣቂዎች በቁጥጥር ስር ውለዋል። 749 ልዩ ልዩ የጦር መሳሪያዎች እና 5639 ተተኳሾች ከጠላት የተማረኩ ሲሆን 9 ጀልባዎች እና 65 የጠላት ካምፖች ወድመዋል ሲል ባወጣው መግለጫ አስታውቋል። እጃቸውን በሰላም የሰጡ ህገወጥ ታጣቂዎችን ወደ መደበኛ ህይወት የማስገባት እንዲሁም በካማሺ እና መተከል ዞኖች 171485 ተፈናቃዮችን የማቋቋም ስራ ተሰርቷል ሲል የሚገልጸው የምክር ቤቱ መግለጫ ጠላት ካለው አካል ነጻ ከወጡ 180 ቀበሌዎች መካከል በ169ኙ የመንግስት መዋቅር መልሶ ተደራጅቷል ሲል መግለጫው አትቷል። በክልሉ አንጻራዊ ሰላም መስፈኑን፣ የሽፍታ ቡድኖች አቅም መዳከሙን፣ ተፈናቃዮችን መልሶ የማቋቋም ተግባር እየተሻሻለ መምጣቱን የደህንነት ምክር ቤቱ በአዎንታዊነት ገምግሟል ሲል ገልጿል። ለአሜሪካ ድምፅ ናኮር መልካ ካምቦ።
ዘገባው አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። የመጽሔት የትንታኔ ዘገባዎች ይቀጥላሉ። አሁን አንድ ዓለም አቀፍ ዜና እናስከትል። የዩናይት ስቴትሱ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በአፍሪካ ለሚያደርጉት ጉዞ ደቡብ አፍሪካ ገብተዋል። በቆይታቸውም በደቡብ አፍሪካ የጸረ አፓርታይድ ትግል ወቅት የነበሩ ቁልፍ ክንዋኔዎችን የሚያወሳውን ሙዚየም የጎበኙ ሲሆን ስሜት ቀስቃሽ ጉዞ መሆኑም ተገልጧል። ኬት ባርትሌት ከጆሃንስበርግ ያደረሰችንን የዚህን ዘገባ ዝርዝር ስመኝሽ የቆየ እንደሚከተለው ታቀርበዋለች።
የአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የደቡብ አፍሪካ የመጀመሪያው ተመራጭ ፕሬዝዳንት ኔልሰን ማንዴላ መኖሪያ በነበረው ስዌቶ ከተማ የሚገኘውን ሄክተር ፒተርሰን የተሰኘ ሙዚየም የጎበኙት እሁድ ዕለት ነው። ሙዚየሙ እንደ አውሮፓውያን አቆጣጠር በ1976 በስዌቶ በተካሄደ አመጽ ወቅት በፖሊስ እጅ በተገደለው የ12 ዓመት ታዳጊ ሄክተር ፒተርሰን ስም የተሰየመ ሲሆን ፒተርሰን በወቅቱ የጨቋኞች ቋንቋ ተደርጎ ይታሰብ የነበረው የአፍሪካንስ ቋንቋ በትምህርት ቤት ውስጥ ጥቅም ላይ መዋሉን ከተቃወሙ ጥቁር ተማሪዎች ውስጥ አንዱ ነበር። በጥቁርና ነጭ ፎቶ የተነሳውና አንድ እጅግ የተጨነቀ ተማሪ ፒተርሰንን ተሸክሞ የሚያሳየው ፎቶ በዓለም ዙሪያ ድንጋጤን ፈጥሮ የነበረ ሲሆን የጸረ አፓርታይድ እንቅስቃሴ ከደቡብ አፍሪካ ውጪ እንዲነሳሳም አግዟል። ብሊንከን በዚህ ስፍራ የአበባ ጉንጉን ያኖሩ ሲሆን የፒተርሰን እህት አንቷን ሲቶል በሙዚየሙ ጉብኝታቸው ወቅት አብረዋቸው ነበሩ። ከጉብኝታቸው በኋላ ለጋዜጠኞች ባደረጉት ንግግርም በዩናይትድ ስቴትስ ውስጥ ለዘር እኩልነት የሚደረገውን ትግል አነጻጽረው ጠቅሰዋል።
Hector's story is one that really resonates because we have our own
የሄክቶር ታሪክ ጎልቶ የሚሰማን ነው። ምክንያቱም እኛም ዩናይትድ ስቴትስ ውስጥ ለነጻነትና ለእኩልነት የሚደረግ የራሳችን ትግል አለን። የደቡብ አፍሪካ ታሪክ ልዩ ነው። ነገር ግን ደግሞ በጥልቅ ጎልቶ እንዲሰማን የሚያደርጉ በርካታ ተመሳሳይ ነገሮችም አሉን።
ብሊንከን አክለው ሙዚየሙ ወጣቶች ማህበረሰብን ለመቀየር ያላቸውን ኃይል የሚያስታውስ ነው ብለዋል።
I think what's so extraordinary about this museum is that it's living history because it's inspiring people.
ይህን ሙዚየም የተለየ የሚያደርገው ዛሬም የሚኖር ታሪክ መሆኑ ነው። ምክንያቱም ወጣቶች በሁላችንም ማህበረሰብ ውስጥ ለውጥ ለማምጣት ያላቸውን ኃይል እንዲያስተውሉ ያነሳሳቸዋል።
ብሊንከን ዛሬ ከደቡብ አፍሪካ የውጭ ጉዳይ ሚኒስትር ናሌዲ ፓንዶር ጋር የሚነጋገሩ ሲሆን ዩናይትድ ስቴትስ ከሰሃራ በታች ባሉ የአፍሪካ ሀገራት ዙሪያ የምትከተለውን አዲስ ፖሊሲም ያስተዋውቃሉ። የፖሊሲ የአየር ንብረት ለውጥ፣ ንግድ፣ ጤናና የምግብ ጥረት የመሳሰሉ ጉዳዮችን እንዲያዘም ታውቋል። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ወደ አፍሪካ ያደረጉትን ጉዞ ተከትሎ የአሜሪካ ከፍተኛ ዲፕሎማቶች ወደ አፍሪካ ያደረጉት ያሉት ጉዞ አንዳንድ የፖለቲካ ተንታኞች በቀድሞ የቀዝቃዛው ጦርነት ተቀናቃኞች መካከል ለሚደረገው የበላይነትና የርዕዮተ ዓለም ፍልሚያ አፍሪካን ዳግም የውጊያ ሜዳ እያደረጋት ነው ሲሉ ገልጸውታል። ይህን አስመልክቶ ብሊንከን ከደቡብ አፍሪካው ENCN ሚዲያ ጋር ባደረጉት ቃለ መጠይቅ ጉዟቸው ከሩሲያ ጋር እንደማይገናኝና ከጥቂት ዓመታት በኋላ አፍሪካ ግማሽ የሚሆነው ህዝቧ ከ25 ዓመት በታች የሆኑ ወጣቶች የሚኖሩባት አህጉር እንደመሆኑ አመጠን አስተዳደራቸው በዩናይትድ ስቴትስና በአፍሪካ ሀገራት መካከል ያለውን ግንኙነት ማጠናከር እንደሚፈልግ ገልጸዋል። ኮቪድ-19 የአየር ንብረት ለውጥና ሩሲያ በዩክሬን ላይ የፈጸመችው ወረራ ለከፍተኛ የምግብ እጥረት መዳረጉን ገልጸው በአህጉሩ አስቸኳይ እርዳታ ብቻ ሳይሆን ራስን የሚያስችል ሀገር በቀል የምግብ ምርትን መገንባት እንደሚፈልግና ብሊንከንም በአፍሪካ በሚኖራቸው ቆይታ ከመሪዎች ጋር በዚህ ጉዳይ እንደሚነጋገሩ ለቴሌቪዥን ጣቢያው አስረድተዋል። የአሜሪካ የውጭ ጉዳይ ሚኒስትር ባወጣው መግለጫ እንደ አውሮፓውያን አቆጣጠር በ1994 ደቡብ አፍሪካ ወደ ዲሞክራሲ ያደረገችውን ሽግግር ተከትሎ የዩናይትድ ስቴትስ እና የደቡብ አፍሪካ ግንኙነት እያደገ መምጣቱን አመልክቶ ሁለቱ ሀገራት በጤና፣ ኢኮኖሚና የአየር ንብረት ጉዳዮች ከፍተኛ ትብብር እንደሚያደርጉ ገልጿል።
ስምንሽን ለዘገባው አመሰግናለሁ። አድማጮች፣ ተከታዩ ደግሞ ወዲህ ወደ ዩናይትድ ስቴትስ የሚመልሰን ነው። የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት የዋጋ ግሽበት መቀነሻ ሕግ አጽድቋል። 430 ቢሊዮን ዶላር ወጪ የሚጠይቀውን የ2022 ዓመተ ምህረት የዋጋ ግሽበት ቅነሳ ረቂቅ ሕግ ትናንት በዩናይትድ ስቴትስ የሕግ መወሰኛ ምክር ቤት አልፏል። የአየር ንብረት ለውጥን ለመዋጋት፣ የመድኃኒት ዋጋን ለመቀነስና ኩባንያዎች ከሚያገኙት ትርፍ የሚከፍሉትን ግብር ከፍ ለማድረግ የታለመው ይህ ሕግ 50 ዲሞክራት ሴናተሮች ሲደግፉት 50 ሪፐብሊካኖች ደግሞ ተቃውመውታል። ምክትል ፕሬዚዳንት ካማላ ሃሪስ ወሳኟን የድጋፍ ድምፅ ሰጥተው ነው ያለፈው። የአሜሪካ ድምፁ አራሽ አራብ ሳዲ ያጠናቀረውን የዚህን ዘገባ ዝርዝር ቆንጅታየ እንደሚከተለው ታቀርበዋለች።
የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት የዲሞክራቶች መሪ ቸክ ሹመር ረቂቅ ሕጉ ማለፉን ተከትሎ በሰጡት ቃል እንዲህ ብለዋል።
Today, after more than a year of hard work, the Senate is making history. I am confident that
ካንዳ መትበላይ ኮሰዶ ብርቱ ስራ በኋላ ዛሬ የሕግ መወሰኛ ምክር ቤቱ ታሪክ ሊሰራ በቅቷል። የግሽበት ቅነሳ ሕጉ ከ21ኛው ምዕተ ዓመት የምክር ቤቱ ታላላቅ ክንዋኔዎች አንዱ ሆኖ እንደሚመዘገብ እተማመናለሁ። ይህ ረቂቅ ሕጋችን የዋጋ ግሽበቱንና ወጪን ይቀንሳል። በሚሊዮኖች የሚቆጠሩ ጥሩ ደሞዝ የሚያስገኙ የሥራ ዕድሎችንም ይፈጥራል። በዩናይት ስቴትስ ታሪክ ከነበሩት ሁሉ ጠንካራው የአየር ንብረት ለውጥን የሚዋጋ ሕግ ነው። ይህ ሕግ በአሜሪካ በአቅም ተመጣጣኝ የሆነ የንጹህ ኃይል ምንጭ አዲስ ምዕራፍ ይከፍታል።
ሪፐብሊካኖች ረቂቅ ሕጉ ለዋጋ ግሽበቱ መፍትሄ አያመጣም በማለት ሲከራከሩ ቆይተዋል። የሥራ መስኮችን የሚዘጋና ምጣኔ ሀብቱ ድቀት ውስጥ እየገባ ባለበት ሁኔታ ግራ ክንፍ ወገኖች ያላቸውን የወጪ ፍላጎት ለማሳካት ያለሙበት ነው በማለት አጣጥለውታል። ረቂቅ ሕጉ ለንጹህ የኃይል ምንጭና ለአየር ንብረት ነክ እርምጃዎች ከ300 ቢሊዮን ዶላር በላይ መዋዕለ ንዋይ እንዲመደብ የሚጠይቅ ሲሆን ይህ በዩናይትድ ስቴትስ ታሪክ ከፍተኛው መሆኑ ተገልጿል። በረቂቅ ሕጉ ላይ ከቅዳሜ ማታ ጀምሮ ክርክር የተካሄደበት ሲሆን ክርክሩ እንዲካሄድ ዲሞክራቶች በሙሉ ሲደግፉ፣ ሪፐብሊካኖች በሙሉ ተቃውመው ምክትል ፕሬዚደንት ካማላ ሃሪስ ወሳኙን ድምፅ ሰጥተውበታል።
On this vote, the yeas are 50, the nays are 50. The Senate
50 የድጋፍ 50 የተቃውሞ ድምጽ ተሰጥቷል። ሴኔቱ እኩል ለኩል ተከፋፍሏል። ምክትል ፕሬዝዳንቷ የድጋፍ ድምጽ ይሰጣሉ እናም በቀረበው ሐሳብ ተስማምተናል። የሴኔቱ ጸሐፊ ረቂቅ ሕጉን ያቀርባሉ።
ይህ የሆነው ከአንድ ሳምንት በላይ ዲሞክራቶችና ሪፐብሊካኖች ሲወነጃጀሉ ከቆዩ በኋላ ነው። ሪፐብሊካኖች ዲሞክራቶቹን ኃላፊነት በጎደለው ወጪ ሲከሱ፣ ዲሞክራቶቹ ሪፐብሊካኖቹን ሆን ብለው የማደናቀፍ ስልት እየተጠቀሙ ናቸው በማለት ወንጅለዋቸዋል። እናም ክርክሩ ሌሊቱን ሙሉ በግልጽ ተካሂዷል። ዲሞክራቱ ሴኔተር ክሪስ ኩንስ በኤቢሲ ቴሌቪዥን ዲስ ዊክ ፕሮግራም ላይ ቀርበው በሰጡት ቃል እንዲህ ብለዋል።
This is going to reduce the costs that hit American families in their pocketbook.
ይህ ሕግ የአሜሪካውያን ቤተሰቦችን ኪስ እየጎዳ ያለውን የመድኃኒት፣ የጤና ጥበቃና የነዳጅ ወጪ ይቀንሳል። ለአሜሪካውያን ቤተሰቦች መጻኢ ሕይወት በተሻለ የተረጋጋ ንጹሕና በአቅምም ተመጣጣኝ እንዲሆን ዋስትና ይሰጣል። በመጀመሪያው ወይም በሁለተኛው ዓመት በዋጋ ግሽበቱ ላይ ትልቅ ለውጥ ላናይ እንችላለን። ይሁንና ረቂቅ ሕጋችንን በሪፐብሊካንም በዲሞክራትም አስተዳደሮች ውስጥ የሰሩ የገንዘብ ሚኒስትሮች ደግፈውታል።
አያይዘውም ሴኔተር ኩንስ ከዚህ የግሽበት መቆጣጠሪያ ረቂቅ ሕግ በፊት ዲሞክራቶች እና ፕሬዚደንት ጆ ባይደን በርካታ ድሎችን እንዳስመዘገቡ ገልጸው የጦር አርበኞችን ጉዳይ የሚመለከተውን ሕግና የኮምፒውተር ቺፕ ምርት ማሳደግን የሚመለከተውን ሕግ ጠቅሰዋል። በቅርቡ የአልቃይዳው መሪ አይመን አዛዋሪ መገደሉንም አንስተዋል። የሴኔቱ ዲሞክራቶች የግሽበት መቀነሻ ሕጉ የሚጠይቀውን ወጪ ከኮርፖሬሽኖች በሚሰበሰብ ተጨማሪ ግብር እንሸፍነዋለን ሲሉ፣ ሪፐብሊካኖቹ ያ ስህተት ነው ብለዋል። ሪፐብሊካኑ ሴኔተር ማይክ ራውንስ ለኤቢሲ በሰጡት ቃል እንዲህ ነው ያሉት።
በምጣኔ ሀብታችን ላይ አዳዲስ የግብር ክፍያዎች በሚጨመሩበት ወቅት አሜሪካውያን ቤተሰቦች ላይ የሚያስከትለው አንድምታ ይኖራል። አሁን እነርሱ የግብር ክፍያው የሚመለከተው ትልልቆቹን ኩባንያዎች ነው ይላሉ። ይሁንና ትልልቆቹ ኩባንያዎች ግን ዋጋ በመጨመር ወጪያቸውን ወደ ተገልጋዩና ወደ ሸማቹ ያሳልፉታል። ስለዚህ በእኛ አመለካከት የግብር ጭማሪው አሜሪካውያንን መንካቱ የማይቀር ነው።
አሁን የአየር ንብረት ለውጥን የሚመለከቱ መፍትሄዎች ላይ ሙከራ ለማድረግ ጊዜው አይደለም ሲሉም ሴኔተር ራውንስ አክለው ተናግረዋል። በዚህ ሁሉ መሃል የአሜሪካ የሰራተኛ ቅጥር ሪፖርት ከተጠበቀው በላይ ውጤት ያሳየ ሲሆን ባለፈው ወር 528,000 ሰዎች ስራ አግኝተዋል። የሰራተኛው ኃይል ከዓለም አቀፉ ወረርሽኝ አስቀድሞ ወደ ነበረበት ደረጃው ተመልሷል። የስራ አጡ ቁጥርም ባለፈው የግማሽ ምዕት ዓመት ጊዜ ባልታየ መጠን ቀንሷል።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አሁን ሳምንታዊው አፍሪካ ነክ ርዕሶች ይቀጥላል። የ የደቡብ አፍሪካ ገበሬዎች የቻይናን የሱፍ እገዳ ተቃወሙ ይላል። የደቡብ አፍሪካ በጋርቢ ገበሬዎች የአገሪቱ የተወሰነ ክፍል ውስጥ ሰኮናቸው ክፍት በሆኑ እንስሳት ላይ የታየው የእግርና የአፍ በሽታ ወረርሽኝ ከተከሰተ አንስቶ ቻይና ወደ አገሯ በሚገቡ የሱፍ ምርቶች ላይ የጣለችውን እገዳ እንድታነሳ ሲሉ ጠይቀዋል። ቻይና የደቡብ አፍሪካ ትልቋ የሱፍ ምርት ገበያ መዳረሻ በመሆኗ እገዳው በአርቢዎቹ በተለይም በገጠር አካባቢዎች በሚኖሩ አነስተኛ ደረጃ አምራቾች ላይ ትልቅ ጉዳት ማስከተሉ ነው የተመለከተው። ቻይና በደቡብ አፍሪካ የሱፍ ምርቶች ላይ እገዳ ከጣለች 4 ወራት ሞላው። የደቡብ አፍሪካ የሱፍ በግ አርቢዎችም እገዳው ያመጣባቸው ጉዳት ሁሉ እየተሰማቸው ነው ይላል። ለምሳሌ የነሐሴ ወር አጋማሽ ላይ የመጀመሪያው ጨረታ ይወጣል። የብሔራዊ ሱፍ አምራች ማህበር ዋና ስራ አስኪያጅ ሊዮን ደርቢ በግ አርቢዎቹ በዚህ ጨረታ ባለመሳተፋቸው ወደ 734 ሚሊዮን ዶላር በደቡብ አፍሪካ ራንድ ወይም 43 ሚሊዮን ዶላር እንደሚያሳጣቸው ይናገራሉ።
ቻይና በደቡብ አፍሪካ የሱፍ ምርቶች ላይ እገዳ ከጣለች 4 ወራት ሞላው። የደቡብ አፍሪካ የሱፍ በግ አርቢዎችም እገዳው ያመጣባቸው ጉዳት ሁሉ እየተሰማቸው ነው። ለምሳሌ በዚህ የነሐሴ ወር አጋማሽ ላይ የመጀመሪያው ጨረታ ይወጣል። የብሔራዊ ሱፍ አምራች ማህበር ዋና ስራ አስኪያጅ ሊዮን ደቢር በግ አርቢዎቹ በዚህ ጨረታ ባለመሳተፋቸው ወደ 734 ሚሊዮን የደቡብ አፍሪካ ራንድ ወይም 43 ሚሊዮን ዶላር እንደሚያሳጣቸው ይናገራሉ።
The ban is unwarranted since South Africa has protocols in place.
ደቡብ አፍሪካ በጎቹ ከተሸለቱ በኋላ ወደ ማከማቻው መጋዘን የሚገባውን ሱፍ የሚቆጣጠር ስርዓት ወይም ፕሮቶኮል ያላት በመሆኑ እገዳው ተገቢ አይደለም።
ቻይና በደቡብ አፍሪካ ሱፍ ላይ እገዳውን የጣለችው ባለፈው ሚያዝያ በተወሰነው የአገሪቱ ክፍል የእግርና አፍ በሽታው መከሰቱ ከተዘገበ በኋላ ነው። ደቢር ደቡብ አፍሪካ ውስጥ ከ40,000 በላይ አነስተኛ ደረጃ ያላቸው የበግ አርቢዎች በዓመት ወደ 6 ሚሊዮን ኪሎ ግራም ሱፍ የሚያመርቱ ሲሆን ከዚህ ውስጥ 80% የሚሆኑት ወደ ቻይና እንደሚላኩ ተናግረዋል።
These producers and surrounding communities will fall back into poverty.
የቻይና ገበያ ለደቡብ አፍሪካው ሱፍ ዝግ ሆኖ ከቀጠለ እነዚህ አምራቾችና በዙሪያቸው ያሉ የማህበረሰብ አባላት ተመልሰው ወደ ድህነት ይገባሉ።
ሲፒኦ ማኪናና በምስራቅ ኬፕ ግዛት በምትገኘው ኡጊ ከተማ በአነስተኛ ደረጃ የሚሰሩ የበግ አርቢ ናቸው። እገዳው ህይወታቸውን እንዳናጋባቸው ይገልጻሉ። እንዲሁም በየቤታቸው የተቀመጠው ሱፍ ተበላሽቶ የሚጣል መሆኑን ለሚናገሩት የአካባቢው ገበሬዎች ትልቅ ጉዳት መሆኑን ያስረዳሉ።
በቻይናው እገዳ የተነሳ 60,000 ራንድ አጥቻለሁ። እንደ አነስተኛ ደረጃ ገበሬ ይሄ ለኔ ብዙ ገንዘብ ነው።
ደቡብ አፍሪካ ወደ ውጭ የምትልከው ሱፍ በዓመት ወደ 300 ሚሊዮን ዶላር ያወጣል። የደቡብ አፍሪካ ግብርና ምርቶች የንግድ ማህበር ፌደራል
ኮሎምቢያ ካሊ በተካሄደው ከ20 ዓመት በታች የዓለም አትሌቲክስ ሻምፒዮና ኢትዮጵያ 3ኛ ደረጃን ይዛ አጠናቃለች። ከነሐሴ 25 እስከ 30 ለ6 ቀናት በተካሄደው በዚህ ውድድር ኢትዮጵያ 6 ወርቅ፣ 5 ብርና
አድማጮች የመጨረሻውን ዝግጅታችን ነው በጨረፍታ የሰማችሁት። ሙሉን እናሰማችሁ። ሳምንታዊ ስፖርት በኬኔዲ አባተ።
በኮሎምቢያ ካሊ በተካሄደው ከ20 ዓመት በታች የዓለም አትሌቲክስ ሻምፒዮና ኢትዮጵያ 3ኛ ደረጃን ይዛ አጠናቃለች። ከነሐሴ 25 እስከ 30 ለ6 ቀናት በተካሄደው በዚህ ውድድር ኢትዮጵያ 6 ወርቅ፣ 5 ብርና 1 ነሐስ በድምሩ 12 ሜዳሊያዎችን በማሸነፍ ነው በ3ኛነት ያጠናቀቀችው። ኢትዮጵያ በሻምፒዮናው ካሸነፈቻቸው ወርቆች መካከል 4ቱን የዓለም አትሌቲክስ የኢትዮጵያ ምሽት ሲል በጠራው በውድድሩ የመጨረሻ ቀን ነው ያሸነፈችው። በዚሁ የመጨረሻ ቀን 2 የብር ሜዳሊያዎችም ተገኝተዋል። ለኢትዮጵያ 6ቱን የወርቅ ሜዳሊያዎች ያስገኙት አትሌቶች ኤርሚያስ ግርማ በ800 ሜትር፣ መልክና ያዘዘ በ3000 ሜትር፣ አዲሱ ይሁኔ በ5000 ሜትር፣ ሳሙኤል ዱጉና በ3000 ሜትር መሰናክል፣ ብርቄ ሃየሎም በ1500 ሜትር እና መዲና ኢሳ በ5000 ሜትር ናቸው። አትሌት ብርቄ የ1500 ሜትሩን ርቀት ያጠናቀቀችበት ሰዓት 4 ደቂቃ ከ4 ሰከንድ ከ27 የሻምፒዮናው ክብረ ወሰን ሆኖ ተመዝግቧል። በ800 ሜትር ወርቅ ያስገኘው አትሌት ኤርሚያስ በ1500 ሜትር ደግሞ የብር ሜዳሊያ ያሸነፈ ሲሆን ሳሙኤል ፍሬው፣ ጽዮን አበበ፣ መልክናት ውዱና ሲምቦ አለማየሁ ሌሎች የብር ሜዳሊያ ያሸነፉ አትሌቶች ናቸው። መሰረት የሻነ ደግሞ በ3000 ሜትር መሰናክል ብቸኛውን የብር ሜዳሊያ ለኢትዮጵያ ያሸነፈች አትሌት ናት። በሻምፒዮናው ኢትዮጵያ በሁለቱም ጾታ 19 አትሌቶችን በ10 የውድድር ተግባራት ብቻ ማሰለፏን የገለጸው የኢትዮጵያ አትሌቲክስ ፌዴሬሽን የተገኘው ውጤት ኢትዮጵያ እስካሁን ከተሳተፈችባቸው የዓለም ከ20 ዓመት በታች የአትሌቲክስ ሻምፒዮና ውድድር ከፍተኛው መሆኑን አስታውቋል። በኮሎምቢያው ከ20 ዓመት በታች የዓለም አትሌቲክስ ሻምፒዮና 7 ወርቅ፣ 4 ብርና 4 ነሐስ በድምሩ 15 ሜዳሊያዎችን በማሸነፍ በቀዳሚነት ያጠናቀቀችው ዩናይትድ ስቴትስ ስትሆን ጃማይካ ውድድሩን በሁለተኝነት አጠናቃለች። 3 ወርቆችን ጨምሮ በአጠቃላይ 10 ሜዳሊያዎችን ያሸነፈችው ኬንያ ኢትዮጵያን ተከትላ ውድድሩን በ4ተኝነት ነው ያጠናቀቀችው። በሩሲያ ፍርድ ቤት የ9 ዓመት እስር የተፈረደባትን አሜሪካዊት የቅርጫት ኳስ ተጫዋች በእስረኞች ልውውጥ ለመፍታት ሩሲያ ከዩኤስ ጋር ለመወያየት ፈቃደኛ ሆናለች። አደንዛዥ እጽ ወይም የካናቢስ ዘይት ይዛ በመገኘት ወንጀል ባለፈው ሐሙስ ሐምሌ 28 በሩሲያ ፍርድ ቤት የ9 ዓመት እስር የተፈረደባትን የዩናይትድ ስቴትስ የቅርጫት ኳስ ኮከብ ተጫዋች ብሪትኒ ግራይነርን ለማስፈታት ዋይት ሀውስ ጥረት በማድረግ ላይ ይገኛል። የእስር ቅጣቱ ከተወሰነ ከአንድ ቀን በኋላ አርብ ዕለት ሩሲያ በእስረኞች ልውውጥ ዙሪያ ከአሜሪካ ጋር ከመጋረጃ ጀርባ ለመወያየት ዝግጁ መሆኗን አስታውቃለች። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ካምቦዲያን በጎበኙበት ወቅት በሰጡት መግለጫ ፕሬዝደንት ቭላዲሚር ፑቲንና ፕሬዝደንት ጆ ባይደን በእስረኞች ልውውጥ ዙሪያ መወያየት በሚቻልበት ዲፕሎማሲያዊ መንገድ ላይ ከዚህ ቀደም ተስማምተዋል ብለዋል። በመሆኑም በዚህ ርዕስ ላይ ለመወያየት ዝግጁ ነን ያሉት ላቭሮቭ፣ ነገር ግን ውይይቱ የሚሆነው ፕሬዝደንቶቹ በተስማሙበት ማዕቀፍ ውስጥ ነው ብለዋል። ባይደን ከዚህ ቀደም በዋይት ሀውስ ለጋዜጠኞች ባደረጉት ንግግር አስተዳደራቸው ግራይነርን ለማስፈታት በጥረት ላይ መሆኑን ሲገልጹ ተስፋ አለኝ ጠንክረን እየሰራን ነው ብለዋል። የሁለት ጊዜ የኦሎምፒክ የወርቅ ሜዳሊያ ባለቤትና የሴቶች ብሔራዊ የቅርጫት ኳስ ማህበር ኮከብ ተጫዋች የሆነችው ግራይነር ወደ ሩሲያ የካናቢስ ዘይት ይዛ ገብታለች በሚል በየካቲት ወር ነበር በቁጥጥር ስር የዋለችው። ዘገባው የሮይተርስ ነው። የናፖሊ ክለብ ፕሬዝደንት ዲ ላውረንቲስ በአፍሪካ ዋንጫ ለመጫወት ቃል ካልገቡ በስተቀር ከዚህ በኋላ አፍሪካውያን ተጫዋቾችን አናስፈርምም ሲሉ ተናገሩ። አወዛጋቢው የጣሊያኑ ክለብ ናፖሊ ፕሬዝደንት ኦሬሊዮ ዲ ላውረንቲስ በአፍሪካ ዋንጫ ውድድር ላይ ላለመጫወት ካልተስማሙ በስተቀር ክለባቸው አፍሪካውያን ተጫዋቾችን ማስፈረሙን እንደሚያቆም ገልጸዋል። ዘንድሮ ወደ ቼልሲ የተዛወረው የሴኔጋሉ ተከላካይ ካሊዱ ኩሊባሊና የካሜሩኑ አማካይ አንድሬ ፍራንክ ዛምቦ አንጉ ሳ በጥርና በየካቲት ወር በተካሄደው ያለፈው የአፍሪካ ዋንጫ ምክንያት 6 የናፖሊ ጨዋታዎች ላይ መሳተፍ ሳይችሉ ቀርተዋል። የአፍሪካ ተጫዋቾች ይበቁናል አሊያም በአፍሪካ ዋንጫ መጫወታቸውን መተው አለባቸው፣ ይህ ካልሆነ ከዚህ በኋላ አላስፈርማቸውም ሲሉ ዲ ላውረንቲስ ለጣሊያኑ ዎል ስትሪት ሾው ተናግረዋል። ይህ ንግግራቸው በብዙዎች ያስተቻቸው ሲሆን ከነዚህም አንዱ የሆነው ኩሊባሊ በሰጠው አስተያየት ሁሉንም ሰው ማክበር አስፈልጊ ነው ብሏል። በናፖሊ ለ8 አመታት የቆየው የ31 አመቱ ተከላካይ ስለ አፍሪካ ብሔራዊ ቡድኖች እንደዚህ መናገር አትችልም፣ ክብር ሊኖርህ ይገባል በማለት ለዲ ላውረንቲስ ምላሽ የሰጠ ሲሆን ቡድኑ ያለ አፍሪካዊ ተጫዋቾች መጫወት ይችላል ብሎ የሚያስብ ከሆነ እሱ የራሱ ጉዳይ ነው፣ ግን እኔ እንደማስበው ሁሉም ሰው የእርሱን አይነት ሐሳብ ያለው አይደለም ሲልም አክሏል። የእንግሊዝ ፕሪምየር ሊግ ባለፈው ሳምንት ሲጀመር ማንቸስተር ዩናይትድ በሜዳው ባደረገው የመጀመሪያ ጨዋታው ተሸንፏል። የውድድር አመቱ አርብ ዕለት በሰላስት ፓርክ ክሪስታል ፓላስ አርሰናልን ባስተናገደበት ጨዋታ የተጀመረ ሲሆን አርሰናል ጨዋታውን 2-0 በማሸነፍ አመቱን በድል ጀምሯል። በቀጣዩ ቀን ደግሞ 6 ጨዋታዎች ተደርገዋል። በዝውውር ገበያው ጠንካራ ተሳትፎ ካደረጉ ክለቦች መካከል አንዱ የሆነው ቶተንሃም ሆትስፐር ሳውዝሃምፕተንን 4-1 ያሸነፈበት ጨዋታ በመክፈቻው በርካታ ጎል የተመዘገበበት ጨዋታ ነው። ነው። በእለቱ በተደረጉ ሌሎች ጨዋታዎች ቼልሲ ኤቨርተንን 1-0 ሲያሸንፍ፣ ቦርንማውዝ ሊድስ ዩናይትድ እና ኒውካስል ዩናይትድም ድል ቀንቷቸዋል። አምና ሁለተኛ ደረጃን ይዞ ያጠናቀቀው ሊቨርፑል ደግሞ ከፉልሃም ጋር 2-2 በሆነ የአቻ ውጤት ጨዋታውን አጠናቋል። እሁድ ዕለት ከሜዳው ውጪ ዌስትሃምን የገጠመው ሻምፒዮኑ ማንቸስተር ሲቲ 2-0 አሸንፏል። ሌስተር ሲቲ እና ብሬንትፎርድ ደግሞ 2-2 በሆነ አቻ ውጤት ሲለያዩ፣ ማንቸስተር ዩናይትድ በኦልትራፎርድ በደጋፊዎቹ ፊት በብራይተን 2-1 በመሸነፍ የውድድር አመቱን ጀምሯል። ፖግባን ጨምሮ በርካታ ተጫዋቾችን ያሰናበተው ዩናይትድ በዝውውር ገበያው የተቀዛቀዘ እንቅስቃሴ ቢኖረውም አዲሱ አሰልጣኝ ቴን ሃግ በደጋፊዎች ተስፋ ተጥሎባቸው ነበር። ይሁን እንጂ በጨዋታው የዩናይትድ ተጫዋቾች ቅንጅት እጅግ አነስተኛ ሆኖ ነው የተስተዋለው። አዳዲስ ተጫዋቾች ክለቡን እንዲቀላቀሉ ተደጋጋሚ ጥሪ የሚያቀርቡ የክለቡ ደጋፊዎች ጨዋታው ከመጀመሩ በፊት በክለቡ ባለቤቶች ላይ ያላቸውን ተቃውሞ ሲገልጹ ተደምጠዋል። የትናንቱን ውጤት ተከትሎ የተለያዩ የእግር ኳስ ተንታኞች ዩናይትድ ካለፉት አመታት ብዙም የተለየ አቋም እንደማያሳይ አስተያየታቸውን በመስጠት ላይ ናቸው። ለዛሬ መረጥናቸው ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተን ለምሽቱ ሳምንታዊ የስፖርት ዝግጅት አመሰግናለሁ። አድማጮች፣ ሰዓታችን በመገባደዱ ቀደም ብለን ያስተዋወቅነውን ሐኪሙን ይጠይቁን ጨምሮ የተቀሩ ዝግጅቶቻችንም በነገው ምሽት ስንመለስ ነው የምናሰማችሁ። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ1922ና 25 ሜትር ባንዶች ለዕለተ ሰኞ ምሽት ያሰናዳውን እዚህ ላይ ያበቃ። ያስተናገድኳችሁ አሉላ ከበደ፣ አቀናባሪዎቹ ብርሃን ኃይሉና ሰለሞን አባተ እንዲሁም ፓትሪክ ዲያ ነበር መሐንዲሱ።